አድማጭ ቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። አድማጭ ቻችን በዛሬው ዕለት የገነነ መኩሪያ የአባና ስፖርት ሁለተኛ መጽሐፍ ትረካን እንጀምራለን። በዚህም የተቀላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ መግቢያ። እነሆ የኢህአፓና ስፖርት ሁለተኛውን መጽሐፍ ይዤላችሁ መጣሁ። ይህኛው መጽሐፍ ታሪኩ ያጠነጠነው ሻሸመኔ ነው። የታሪኩ መነሻ በኢህአፓ አቀናባሪነት በሻሸመኔ ባንክ ኦፕሬሽን ተፈጸመ። ሻሸመኔ ከተማ ውስጥ የተሟሟቀ ግጥሚያ የሚያደርጉ 8 ቡድኖች ነበሩ። እነዚያ ታዋቂ ክለቦች በባንኩ ኦፕሬሽን የተነሳ ፈርሰው ተጫዋቾቹ ታሰሩ፣ ተሰደዱ፣ ተገደሉ። በዚህ ባንክ ኦፕሬሽን በከፍተኛ ሁኔታ ስሙ የሚነሳው ጀማሉ አሊ ነው። የዚያኑ ዕለት ከባንኩ ገንዘብ ጋር በተያያዘ ተይዞ ታስሮ ነበር። ታሪኩ በከፊል የሚያጠነጥነው ጀማሉ አሊ ላይ ነው። በወቅቱ በከተማው መነጋገሪያ የነበረውና በመጨረሻም ሞት የተፈረደው በሱ ላይ ነበር። ሁሉም ቦታ እሱ ስለነበር በዙሪያው አጠነጠንኩ። ከሱ ባሻገር መስፍን ወርቄ የተባለ ጎበዝ ኳስ ተጫዋች ያጋጠመውን ውጣ ውረድና ከሞት ለማምለጥ ያደረገው ግብግብ ተጠቃሽ ነው። ጉዳዩ ከሻሸመኔ ተነስቶ ይርጋለም ደርሶ አዲስ አበባ ይመጣል። ከዚሁ ጋር በተያያዘ ከባንኩ ዝርፊያ በፊት ጥቂት ወራት ቀደም ብሎ 19 ሰዎች በተገደሉ ጊዜ ታዋቂ ኳስ ተጫዋቾች ከሟቾቹ ውስጥ ይገኛሉ። እነዚህ ሰዎች ከመያዛቸው በፊትና በኋላ አስገራሚ ነገሮች ታይተው ነበር። በአካባቢው የነበሩ ጃማይካውያን ሳይቀር ተይዘው የተገረፉበት ሁኔታም አስቂኝም አሳዛኝም ነበር። ስልጣን የህዝብ ነው በሚል በአናጺ ማህበር ስር የተደራጁ ሰዎች ከተማውን ከደርግ ነጥቀው የራሳቸውን ህግ አውጥተው በማስተዳደር ሂደት ውስጥ የታየው አስገራሚና ሞትን ተከትሎ የመጣው ድርጊት ተካቷል። ማህበሩን ያቋቋመው የእግር ኳስ ቡድንና የኢህአፓ ድጋፍ በዚህ መጽሐፍ ውስጥ ተካቷል። ቁጥር 2 መጽሐፍ በ2 የተከፈለ ነው። መጽሐፍ 1 እና 2 በሚል ተከፍሏል። مصحف عند كوپريشن بفيت يالو تاريخيون مصحف ولد يبانكون زرفيانا زرفيان تكتلو يتكستو نقرنو يهن مرجع لمحسب عسب تصوف مرجع وشبت جماري كأند متوسو بلاي بمان نقاقر يتكالون ياهل تسب سبوات تاريخو سبورتينيوش يالو بطن ترمسنا مسالد يالانت تننو مصرجعون بعبزانيو ياسب عسبو عبب مان دفرونو አንደኛው ክፍል ከወጣ በኋላ የተለያዩ ሰዎች ብዙ ታሪክ እንዳላቸው እየደወሉ እየቀጠሩ አጫወቱኝ። በተለይ በክፍለ ሀገር ያሉ አስገራሚ ታሪክ እየቀጠሩ አጫወቱኝ። አስገራሚ ታሪክ እንዳላቸው ማወቅ ችያለሁ። እኔ የምፈልገው ከስፖርቱ ጋር የተያያዘውን ጉዳይ ብቻ ነው። መጽሐፉን ኦፕሬሽን ቡልቻና ያልኩት በባንክ ዘረፋ ወቅት ብዙ ነገር የተከሰተው እዚያ በመሆኑ ነው። ባንኩ የሚገኘው በቀበሌ 4 ክልል ውስጥ ሊሆንም ከባንኩ 200 ሜትር ርቀት ቡልቻና ቀበሌ ይገኛል። ብዙዎች ያመለጡት አብላጫው ገንዘብ ሄደው በዚህ በኩል በመሆኑ ሲያሚውን ቡልቻና ቀበሌ ጋር አያይዣለሁ። በአዲስ አበባ በታዋቂ ክለቦችና በብሔራዊ ቡድን አካባቢ በርካታ ያልተነኩ ታሪኮች አሉ። ይህንን የአፋና ስፖርት መጽሐፍ 3 በከታዩ አዘጋጅቻለሁ። ቁጥር 3 እንደ ቁጥር 1 አዲስ አበባ ላይ ያጠነጥናል። በቁጥር 2 መጽሐፍ እንደተለመደው አንዳንድ ባለ ታሪኮች በስማቸው እንዲወጣ ለማሳመን ብዙ ጥሪ አለው። አንዳንዶቹ አሁን ያሉበት የሥራ መስክ አመቺ እንዳልሆነ በሰራተኞቻቸውና በማህበረሰቡ ተቀባይነት ላያገኝ ይችላል በሚል ስም ያለመጠቀሱን መርጠውታል። ለምሳሌ በወቅቱ ባንክ ገብተው ገንዘቡን ካወጡትና ካስተላለፉት ውስጥ አሁን የፍርድ ቤት ዳኛ፣ የባንክ ስራ አስኪያጅ፣ የባንክ ሰራተኛ፣ ፖሊስና የመስሪያ ቤት ኃላፊነት ቦታ ላይ ይገኛሉ። አንዳንዶቹ ግን ከብዙ ክርክር በኋላ በመተማመን ስማቸውን ፈቅደውልኛል። ከባንኩ ጋር በተያያዘ ገንዘቡን የወሰዱ ሽፋን የሰጡ ዘበኞቹ መርማሪዎች በቦታው የነበሩና ሌሎችም መረጃውን ተባብረውኛል። ይህን መጽሐፍ እናንተ ጋር ለማድረስ እንደተለመደው ለቤቴ አስቴር አየለ በስራው ላይ ከጎን ያለች መስፍን አዲስ፣ ግሩም ዘነበ፣ የአዲስ ዜማ ባልደረቦቼ ብርሃኑ ግዛው፣ አለማየሁ መኩሪያ፣ ጸጋዬ መርጊያ፣ መሰለ መንግስቱ፣ አብደላ አህመድ፣ ዘውድ ነገሃቸው፣ ጊዮን ደሱ፣ ክርስቲያን ጸደቀ፣ ስለሺ መኮንን፣ ዴዝመን ማርቲን፣ ያናቲ ማህበሩ ቃለ ጉባኤ ያሽ፣ ታዲዮስ አስራት፣ ያባቱ ስም የተቀየረ አመሰግናቸዋለሁ። ክፍል 1 መጋቢት 1969 ዓመተ ምህረት በአካባቢው የተሰበሰቡትን ሰዎች እየገፈታተረ የሚሮጠው ሰው ማንንም ሊደርስበት አልቻለም። አሳዳጆቹ ያዘው ያዘው ቢሉም አባሮ የሚያስቆመው አልተገኘም። እንደርስበታለን ብለው የሚያባርሩት ሰው የሩጫውን ፍጥነት አይተው ተስፋ ቆረጡ። በኦሎምፒክ ሩጫ ጃማይካውያን ባጭር ርቀት ፈጣን መሆናቸው ይህ ሰው እዚህ እያስመሰከረ ነው። ሰውየው ከሁለት ዓመት በኋላ በአዲስ አበባ በሚደረገው የ100 ሜትር ሩጫ ማሸነፉ ብቻ ሳይሆን የኢትዮጵያን ሬከርድ ሰብሯል። አሁን ከአባራሪዎቹ ለማምለጥ የሚሮጥበት ፍጥነት ሬከርድ ከተበረበት ጊዜ የፈጠነ ነው። ቀይ ማሊያ አድርጓል። ያሁኑ ሩጫ ሜዳሊያ ለማግኘት አይደለም፣ ነፍስን ለማትረፍ ነው። ሰውየው እዚህ ሀገር ከመጣና መኖር ከጀመረ አንስቶ እንዲህ አይነት ነገር ገጥሞት አያውቅም። ሰዎች ሊደበድቡት እያባረሩት ነው። ከጀርባው ደግሞ ቅልጥ ያለ የመሳሪያ ተኩስ እያጀበው ነበር። ካገኙት እንደሚገሉት ያውቃል። ሲገሉት ቀጥቅጣው ነው። ሩጫው ፍጥነት ቢኖረውም አሁን እየደከመ ነው። መደበቂያ አግኝቶ ካላመለጠ አለቀለት። በመንደር ውስጥ ተሽለኩልኮ ሄደና አንድ ቤት ዘው ብሎ ገባ። ጠላ ቤት ነው። ሴትዮዋ እንስራ እያጠቡ ዞር ሲሉ በቤት ውስጥ ሰተት ብሎ የገባውን ሰው አዩት። ማመን አልቻሉም። ያልጠበቁት ነበር። በጣም ደነገጡ። ፊት ለፊት እንደተያዩ በስማ ብለው አማተቡ። መጮህ ፈለጉ። ጭራቅ ዘሎ ቤታቸው እንደገባ ምንም አልተጠራጠሩም። ሰውየው ቁምጣ ነው ያደረገው። ጸጉሩ ጭፍር ያለና መልኩም ጥቁር በመሆኑ ጭራቅ አይደለም ለማለት አስቸጋሪ ሆነባቸው። ግን መጠየቅ ይኖርባቸዋል። እንዲህ የሚመስል ሰው ከዚህ በፊት አይተው አያውቁም። ፊት ለፊታቸው ተገትሮ ንቅንቅ ትንፍሽ የለም። አይናገርም፣ አይጋገርም። ብቻቸውን መሆናቸው እንዳለቀላቸው አወቁ። ጭራቅ በእንዲህ አይነት ሁኔታ ይመጣል ብለው አልገመቱም። ከዚህ ቀደም ሰዎች አንዳንድ አፈታሪክ መሰል ነገር ሲያወሩ ሰምተዋል። እንዲህ አይነት ነገር በእውን ይሆናል ብለው አስበው አያውቁም። ይኸው ዛሬ ቤታቸው ውስጥ ይሄ ነገር ተከሰተ። ግራ መጋባት ብቻ ሳይሆን ተደናገጡ። ሴትዮዋ በድጋሚ በስመ አብ ብለው በእጃቸው የያዙትን ከፊት ለፊታቸው ጭራቅ ነው ብለው በገመቱት ሰው ውሃ ፊቱ ላይ ረጩበት። በእጁ ሽ ብሎ ዝም እንዲሉ አስተኛቸው። መጮህ ሲጀምሩ በእጁ አፋቸውን ጥርቅም አድርጎ ያዘ። በቃ አለቀልኝ ብለው መፍጨርጨር ጀመሩ። መሬት እንደወደቁ ማነህ አሉት። እኔ ዴዚ። ዴዚ? የስ። ውጣልኝ። እምቢ። ፖሊስ እጠራለሁ። እምቢ። ሴትየዋ ዴዚ የሚባል ጭራቅ ሰምተው አያውቁም። ጎረቤታቸው አብዮት ጠባቂ አለ። የጠላ ደንበኛቸው ነው። መሳሪያ አለው። የእሱን ስም መጥራት ጀመሩ። ግን የሚሰማቸው የለም። ድጋሚ እንዳይናገሩ በጣም አስጠነቀቃቸው። አባራሪዎቹ እዚሁ አካባቢ ደርሰዋል። ነገር ግን የት እንደገባ ጠፋባቸው። ሴትዮዋ የታዘዙትን ካላደረጉ ችግር ውስጥ እንደሚገቡ አውቀዋል። ጭራቁ አይለቃቸውም። ጭራቁን ሰዎች እያባረሩት ሊገድሉት እንደፈለጉና አምልጦ እሳቸው ቤት እንደገባ አውቀዋል። ጭራቅ ነው ብለው የገመቱትን ነገር ምናልባት አባብለው ለማስወጣት ጠላ ይፈልግ እንደሆነ በምልክት ጠየቁት። የምትፈልገው ይሄን ከሆነ ጠጥተህ ውጣ ለማለት ነው። ሴትዮዋ በቤታቸው ተጨንቀዋል። እዚያው ባሉበት ጋኑን እንደያዙ ለተወሰነ ጊዜ ተፋጠው ቁጭ አሉ። ጭራቅ ተብዬው አማርኛ አይችልም። ሴትዮዋም የጭራቁን ቋንቋ አያውቁም። ብዙ ከቆዩ በኋላ ለአይን ያስ ሲያደርግ ግራና ቀኙን አይቶ ፈትለክ ካለ። ከጀርባው ሴትዮዋ ሲጮሁ ይሰማዋል። የሰፈሩ ሰው ሴትዮዋ አየሁት ያሉትን ጭራቅ ለማሳደድ ዱላና አካፋ ሳይቀር ይዘው ወጡ። ግን በየቦታው ፈለጉ። ተመልሶ እንዳይመጣ በራቸውን ጥርቅም አድርገው ዘጉት። ሰፈሩ ተሸበረ። ሁኔታውን ለአብዮት ጥበቃ አመለከቱ። ምሽቱን ጭራቅ ተብዬውን በጠመንጃ እየታገዙ ፈለጉት። ይህ ሰው ዴዝመን ማርቲን ይባላል። ከቦብ ማርሊ ጋር በኪንግስተን የወጣትነት ጊዜውን አሳልፏል። ዴዝመን ጃማይካዊ የገሞራው ቡድን ተጫዋች ነው። ዴዝመን ረጅም፣ መልኩ ጠቆር ያለ፣ ጸጉሩ ቁንጥርጥር ብሎ ጢሙ ረጅምና ሹል ነው። ካድሬዎች ሳይቀር በዚህ ድብድብ መሃል ቢያገኙት በጥይት ይረሽኑት ነበር። በጠቡ ግርግር ተጠቅመው ሊጨርሱት ተዘጋጅተው ጠላ ቤት ተደብቆ አመለጣቸው። ዴዝመን ለገሞራው ክለብ መጫወቱን የመንግስት ሰዎች አልወደዱለትም። ጃማይካዊ ለሌላ ቡድን እንዲጫወት ተጠይቆ ለመጫወት ፈቃደኛ አልነበረም። አውራ ጎዳና የተባለ ቡድን ጠይቆታል። የአውራ ጎዳና መስሪያ ቤት ከከተማው ዳር 5 ኪሎ ሜትር ይርቃል። የጃማይካውያን ቤት መስሪያ ቤቱ ፊት ለፊት ነው። አንዳንድ ጊዜ ጃማይካውያን ወደ ከተማ ሲመጡ የድርጅቱን ሰርቪስ ይጠቀማሉ። ይሰው እነሱን አልፎና እንቢ ብሎ ከተማ ላለው ቡድን ሲፈርም ናፋቂ ኢሃፓ በሚል ካድሬዎች ይናገሩት ነበር። ንጉሱ ለጃማይካውያን የሰጡትን መሬት ወታደራዊ መንግስት ወረሰው። እነሱ የንጉሱ ደጋፊ ስለነበሩ ደርግን ለመቃወም ወደ ኢሃፓ አዘንብለዋል ስለሚባል በከተማው ካድሬዎችና አብዮት ጠባቂዎች ባይነር ቁራኛ ይጠብቋቸው ነበር። ዴዝመን ማርቲን የሚጫወተው በሻሸመኔ ከተማ ታዋቂና በህዝብ ዘንድ ከፍተኛ ደጋፊ ባለው በገሞራው ቡድን ውስጥ ነው። በከተማው ያሉት ካድሬዎች ገሞራውን የኢሃፓ ስብስብ ነው ብለው ያምናሉ። ገሞራውን የሚቋቋመውና ለማሸነፍ አቅም ያለው ጥቁር አንበሳ የተባለው ቡድን ነው። የመይሶን ካድሬዎችና አብዮት ጠባቂዎች ለጥቁር አንበሳ ቡድን ማድላት ጀመሩ። ሁለቱ ቡድኖች በመጋቢት ያደረጉት ጨዋታ በሰላም አላለቀም። ከጨዋታው በፊት በኳስ ስር የፖለቲካ ሽኩቻ አድጎ አይሎና በስሎ ለብጥብጥ ጨዋታው ነበር የሚጠበቀው። አንዳንድ ተመልካቾች በኳስ ሰበብ መንግስትና ካድሬዎችን ባሽሙር ከፍ ሲል በግልጽ መሳደብና መቃወም ጀመሩ። የተወሰኑ የገሞራው ደጋፊዎች ከጅምሩ ለጥንቃቄ በሚል ሽጉጥ ታጥቀው እስከ መምጣት ደርሰው ነበር። ጥቁር አንበሳ አብዛኛውን ተጫዋች ከሐዋሳ ገዝቶ ነበር ያስመጣው። ከእርሻ ጣቢያና ከፖሊስ ያሰባሰባቸው ነበሩ። ገሙ የተባለው ከሐዋሳ የመጣ ኃይለኛ ተከላካይ ዴዝመንን እንዲይዝ ኃላፊነት ተሰጥቶታል። ገሙ መጫወት ብቻ ሳይሆን መማታትም ይችልበታል። ጨዋታው ውጥርጥር ብሏል። ዴዝመን ነገሩን እንዲህ ያስታውሳል። ወደ ሜዳ 8 ሆነን ነው የገባነው። አልተሟላንም። ከተማው በፖለቲካ ስለተወጠረ ብዙ ተጫዋቾች አልተሰለፉም። አስታውሳለሁ ዘውዴ መጥቶ ነበር። ለምን አትገባም ስለው የፖለቲካ ችግር እንዳለ ነገረኝ። ቡድኑ የኢሃፓ ነው ብለው ካድሬዎች ስለሚያምኑ ከጨዋታው ጋር በተያያዘ ሊያፍሷቸው እንደፈለጉ ነው የተረዳሁት። በረኛችን ተሾመ ስለቀረ ዳካ ነው የገባው። እንደተጀመረ አንድ ግብ አስቆጠርኩ። ወዲያውኑ ሌላ ኳስ አየር ላይ መጣ። በደረቴ አብርጄ ልሄድ ስል ገሙ ከኋላ መታኝ። እንደወደቅሁ ረብሻ ተጀመረ። ሕክምና እየጠበቅኩ ሳለ ይሄ ነገር በመምጣቱ ግራ ተጋባሁ። ወዲያው ዴዝመን አምልጥ ሊገሉ ነው ሲሉኝ ብድግ ብዬ መሮጥ ጀመርኩ ይላል። ረብሻው እንደተጀመረ ከያቅጣጫው የመሳሪያ ተኩስ በመንጣጣቱ አካባቢው ተደበላለቀ። ወደ ሜዳው የመጣው ሰው ቀድሞ በፖለቲካ እሳት የተጫረ ሲሆን ድብድብና አጥር እየመዘዙ ያደርጉት የነበረው ክትክት ስያሜ ያልተሰጠው የጦር ሜዳ ትዕይንት ነበር። በጠቡ መሃል አንድ የገሞራው ተጫዋች ሊመታው ከመጣው ሰው ጋር ግብግብ ገጠመ። ተጫዋቹ ወርቁ ይባላል። ወርቁ ሰውየውን ምን ላይ እንደመታው ባይታወቅም ወደቀ። ሊነሳ ሲል አንድ ደጋፊ መጥቶ በጫማ ፊቱን ሲመታው ተጠቀለለ። ሰውየው ክፉኛ ተጎዳ። ደብዳቢው ማንነቱ አልታወቀም፣ ግን ደጋፊ እንደሆነ ነው የተገመተው። በነጋታው ገበየሁ የተባለ የአብዮት ጥበቃ ሊቀመንበር መስሪያ ቤቱ ድረስ በመሄድ ወርቁን አጣው። ከህዝብ ደህንነት ጽፈት ቤት እንዲመጣ መልእክት አስቀመጠለት። ካድሬው ወርቁ እንደመጣ አናገረው። ጥያቄው ከሌላ አቅጣጫ ተጀመረ። ለምንድን ነው ጸጉርህን እንዲህ ያሳደግከው አለው። ፈልጌ ነው። ወደዚህ ከተማ ለምን መጣህ? ለስራ። ከስራ ሌላስ ምን ማለት ነው? አንተው ንገረን። አላውቅም። የፖለቲካ ስራ አለህ? የምን ፖለቲካ? የኢሃፓ። ተሳስታችኋል። ባለፈው ከሰው ተጣልተሃል። መቼ? ኳስ ሜዳ። የረብሻው ቀን? አዎ። አንድ ሰው ደብድበሃል። መደብደብ ሳይሆን ሁለታችን ተደባደብን። ሰውየውን ፈልገህ ሄደህ መታኸው? እሱ ነው ሊመታኝ የመጣው። ታውቀዋለህ? አላውቀውም። እርግጠኛ ነኝ ታውቀዋለህ። እንጃ። አብዮታዊ ጓዳችን ነው። ለስርዓቱ ጥላቻ ስላለህ ነው ብለን አመን። በዚህ መንገድ አስቤ አይደለም። ለማንኛውም ከክለቡ ራት ጸጉርህን ተቆረጥ ከተማውን ልቀቅ። ለምን? ለምን ብለህ አትጠይቅ የታዘዝከውን አድርግ። ወርቁ አዲስ አበባ ለክብር ዘበኛ ነበር የሚጫወተው። ሸሸመኔ በዝውውር ነበር የመጣው። መብራት ኃይል ነበር የሚጠራው። ከሰው በጣም ተግባቢ ነው። ጎበዝ ኳስ ተጫዋች በመሆኑ የከተማው ሰው በጣም ያቀርበዋል። ከሚስቱ ጋር በጣም ነው የሚዋደዱት። ከስራ ሰዓት ውጭ አብረው ነው የሚውሉት። የየግላቸው ልብስ የላቸውም። አንድ አይነት ልብስ ነበር የሚያደርጉት። ካድሬዎቹ ካስጠነቀቁት በኋላ አንዳንድ ሰዎች ወርቁ ጋር እየመጡ ጥርስ ስለነከሱብህ ከተማውን ልቀቅ አሉት። እሱ ግን በቡድኑ የተነሳ ከህዝቡ ጋር ስለተሳሰረ የተጠየቀውን ማድረግ አልፈለገም። ድርጅቱ ወደ ወላይታ ሊቀይረው ቢፈልግም ፈቃደኛ ሳይሆን ቀረ። ካድሬዎቹ ደግሞ ገሞራውን ህዝቡን ስለተቆጣጠረባቸው አንድ ዘዴ ፈለጉ። ቡድኑን ማፍረስ፣ ገሞራው ላይ ፈንጂ ጠምደው የሚፈነዳበትን ቀን መጠበቅ ጀመሩ። በሌላ ቀን ተስፋና ገሞራው ተጫወቱ። ግጥሚያው የተወጣጠረና ጭቅጭቅ ቢበዛበትም ውድድሩ እንዳለቀ ተመልካቹ ተበትኖ የሁለቱ ደጋፊዎች መንደር ውስጥ በጣም ተደባደቡ። ጸቡ በኳስ ተከልሎ የፖለቲካ ልዩነት የታየበት ነበር። መንደርተኛው የተስፋ ደጋፊዎችን እያባረረ ደበደበ። ጉዳዩን ካድሬዎች ስለሰሙ አራዳ አካባቢ የነበሩትን የገሞራው ደጋፊዎች ቀጠቀጧቸው። ልዩነቱ በግልጽ እየሰፋ ሄደ። የፖለቲካ ልዩነቱም አፍጥጦ ወጣ። ከኳስ ጀርባ የመኢሶን ካድሬዎችና የኢሃፓ ሰዎች በግልጽ ይነቋቆሩ ጀመር። ካድሬዎቹ የኢሃፓ ቡድን ነው ብለው የደመደሙለት ገሞራው ነገር እየተሸረበበት ነው። የተወሰኑ ተጫዋቾችን በማሰርና በመግደል ቡድኑን ለመበታተን እቅድ ተነደፈ። ስለ ገሞራው ቡድን ለሻለቃ አሊ ሙሳ ሪፖርት ተደረገ። አሊ ሙሳ የሰማው ጉዳይ ቀይ የበራበት ነበር። በቀለ ሞላ ሆቴልና ሻለቃው ሰውየው ከሚያስተዳደሩት ክፍለ ሀገር ይልቅ እቺን ከተማ በጣም ይወዷታል። ሻሸመኔ ከደረሱ ቶሎ አይወጡም። ተዘዋዋሪ የደርግ አባልም እንደሆኑ ይነገርላቸዋል። ደርግን የተቀላቀሉት ከአራተኛ ክፍለ ጦር ሲሆን ክፍላቸው መገናኛ ነው። ሻለቃ አሊ ሙሳ ይባላሉ። በዋናነት የጋሞጎፋ አስተዳዳሪ ቢሆኑም መቀመጫቸውን ሻሸመኔ ላይ አድርገውታል። ከአርባ ምንጭ ወደ አዲስ አበባ ሲጓዙ ብዙውን ጊዜ ሻሸመኔ ያድራሉ። ወደ ከተማው ሲገቡ የማስጠንቀቂያ ድምፅ ይሰማል። ሻለቃ አሊ ያኔ መቶ አለቃ ሻሸመኔ ከተማ ለመግባት 10 እና 15 ኪሎ ሜትር ሲቀረው አንድ ላንድ ሮቨር ወደ ከተማው ቀድማ ትገባለች። መኪናዋ አናት ላይ የድምፅ ማጉያ ተገጥሞላታል። በከፍተኛ ድምፅ የፍየል ወጠጤ ትከሻው ያበጠ ልቡ ያበጠበት እንዋጋ ብሎ ለነብር ላከበት የሚል ሙዚቃ እያሰማች በከተማው ዋና ዋና መንገድ ትጓዛለች። ይህን ጊዜ የከተማው ሰው ጉዳዩ ምን እንደሆነ ያውቃል። መልእክቱ ገብቶታል። አሊ ስለመጣ በጊዜ ወደ ቤታችሁ ግቡ ማለት ነው። ሁሉም ወደ የቤቱ ይሰባሰባል። ከተማ ውስጥ አብዮት ጥበቃና ካድሬዎች ብቻ ይዘዋወራሉ። ሻለቃው አልጋ የሚይዙት በቀለ ሞላ ሆቴል ነው። ወደ ከተማው ሲገቡ በተደራጀ አጀብ በመሆኑ ጥበቃው ከፍተኛ ነው። አንዳንድ ሰዎች በመኪና ወደ በቀለ ሞላ ሆቴል እየገቡ ሳለ በሩ ጋር ሲደርሱ ጥበቃዎችን ሰውየው አሉ እንዴ ብለው ይጠይቃሉ። ዘበኞቹ አዎ ካሉ የኋላ ማርሽ አስገብተው ይመለሳሉ። ሆቴል ውስጥ አልጋ የሚይዙ ሰዎችም ቢሆኑ በቅድሚያ ጌቶች ይመጣሉ ብለው ይጠይቃሉ። እንደሚመጡ ከታወቀ እንግዶች ገብተው መኝታ አይይዙም። ግቢው ውስጥ ያሉትን መኪኖች ይወጣሉ። ሰዎችም በጊዜ ወደ ቤት ይገባሉ። ወጣቶችም ጥግ ይይዛሉ። በጥቅሉ ከተማው በፍራቻ ይዋጣል። አንድ ቀን ግን በጣም ድፍረት የተሞላበት ድርጊት ተፈጸመ። ጉዳዩን የሰሙ በጣም ተገረሙ። አሊ ተደፈረ ብለው አንሾካሾኩ። ሰውየውም እቺን ወዳል አሊ እስከማለት የደረሱበት ወቅት ነበር። ሻለቃው 6 ቁጥር አልበርጎ ነው የሚተኙት። እሳቸውም ባይኖሩ ይህች ክፍል ማንንም አያድርባትም። ነዋሪውም ሆነ የሆቴል ተገልጋዩ ይህችን ክፍል ስለሚያውቅ መያዝ ይፈራሉ። ድንገት ሰውየው ከመጡ አለቀለት። አንድ ቀን እንዲህ ሆነ። ከአርባ ምንጭ የመጣ ሰው ነው። ሻሸመኔን ብዙ አያውቀውም። በቀለ ሞላ ሆቴል ሄደና አልጋ ተከራየ። 6 ቁጥር ተሰጠው። አላቅማማም። ከተማ ትንሽ ተንሸራሽሮ መሸት ሲል መጣ። ጥበቃውን ሰላም አለው። እቃ እንዲገዛለት ጠየቀው። ሱቁ በቅርብ ቦታ ነው። ዘበኛው ገንዘቡን ተቀበለው። ሰውየው ወደ ክፍሉ አመራ። ጥበቃው እቃውን ሲያመጣ የእንግዳውን ክፍል ስለማያውቀው የትኛው ክፍል ነህ አለው። 6 ቁጥር። የመቶ አለቃ ክፍል። መቶ አለቃ የቱ? መቶ አለቃ አሊ። አሊ ሙሳ? አዎ አሊ። አሊ ምን ነው ችግር አለ? እንግዳው እቃ እንዲገዛ የሰጠውን ገንዘብ ከጥበቃው ተቀበለ። ሆቴሉንም ለቆ ወደ ከተማ ሄደ። ሻለቃው እዚህ ሆቴል ሲመጡ ደንበኞች ይርቃሉ። ክፍል የሚይዙትም ምቾት አይሰማቸውም። እናም 6 ቁጥርን መሸሽ ነው። አዲስ አበባ ላይ መንቀሳቀስ ያልቻሉ የኢሃፓ አባላት ሻሸመኔ ነው የመሸጉት። የሰጃሞ በይነ ቀጠና ከወላይታ ወደ ሻሸመኔ ተዛውሯል። እዚህ ከተማ በተዋረድ ኢሃፓ ውስጥ ስልጣን የነበራቸው ሰዎች ይገኛሉ። ሻሸመኔና አካባቢዋ ለሚንቀሳቀሰው ጳውሎስ ሲርሳ ከአዲስ አበባ በኮድ ልውውጥ አንድ ዕቃ በቀለ ሞላ ሆቴል እንደተቀመጠ መረጃ ይደርሰዋል። ጳውሎስ ይህን ዕቃ በጥንቃቄ ያለ ኮሽታ መውሰድ እንዳለበት ያውቃል። ዕቃው ለኢሃፓ በጣም አስፈላጊ ነበር። ከንግሌ ቦረና የጦር ካምፕ ውስጥ ዘመናዊ መሳሪያዎች ወደ አዲስ አበባ ይመጣሉ። ይሄ መሳሪያ ለደርግ አባላት የሚደርስ ነው። መረጃውም የተገኘው የደርግ አባል ከሆኑት የኢሃፓ ሰዎች ነበር። ሻሸመኔና አካባቢዋ ሳተና የኢሃፓ ስኳዶች ስላሉ ከነዚህ የተወሰኑትን ጳውሎስ መረጠ። ሽፋን የሚሰጥና ወታደሮቹን አፍኖ መሳሪያን የሚነጥቁ ሰዎች አዘጋጀ። ጳውሎስ እንዲህ ይላል። ከንግሌ ቦረና የጦር ካምፕ ውስጥ መሳሪያ ተልኳል። ይህንን መረጃ አዲስ አበባ ላይ ያሉ የኛ ድርጅት ሰዎች አውቀዋል። መሳሪያው ምን አይነት እንደሆነ፣ መቼ እንደሚገባ፣ የት እንደሚቀመጥ ለኛ ተነገረን። በተደጋጋሚ መሳሪያ እንዲሰጠን ጠይቀን ነበር። የመሳሪያ ችግራችንን ለመፍታት ይህን ነገር መዝረፍ እንዳለብን መመሪያ ተሰጥቶናል። እኔም አስፈላጊ የሆኑ ሰዎችን አሰማራው። ሰዎቹ ብቃት አላቸው። መሳሪያው ስንት ቁጥር አልቤርጎ እንደሚቀመጥም ተነገራቸው። እቃው ግቢው ውስጥ ከፍተኛ ጥበቃ እየተደረገለት ነው። መሳሪያው መኝታ ክፍል 5 ቁጥር ውስጥ ተቀምጧል ይላል። የኢሃፓ ስኳዶች ግቢውን በደንብ አጠኑት። አልጋ ተከራዩና ተገልጋይ መስለው ሆቴል ውስጥ ተንጎራደዱ። ችግር ቢፈጠር እንኳ በየት በኩል ማምለጥ እንዳለባቸው ማጥናት ጀመሩ። ሁሉን ነገር ጨረሱ። የመሳሪያ ጠለፋ የሚካሄደው ምሽት ላይ ነው። ከንግሌ መሳሪያውን ያመጡት ወታደሮች ከእቃው አጠገብ እንዳይለዩ መመሪያ ተሰጥቷቸዋል። አንዱ ወጣ ብሎ በሩ ላይ ሲንጎራደድ፣ ሌላኛው ደግሞ ክፍሉ ውስጥ ይጠብቃል። ወጣ ገባ የሚሉት ወታደሮች እቃቸውን እየጠበቁ ቢሆንም ሆቴሉ በረንዳ ላይ ሆነው እነሱን የሚከታተሏቸው እንዳሉ አልተረዱም። ጀንበር አዘቀዘቀች። የመሳሪያ ጠለፋው ሊካሄድ ጨለማው ያስ እስኪያደርግ እየጠበቁ ነው። ድንገት መኪኖች ተተልተለው ገቡ። በፍጥነት ወታደሮች ወርደው አለቃቸውን አጀቡና ወደ 6 ቁጥር አመሩ። ሰራተኞቹ ሽር ጉድ ማለት ጀመሩ። ሆቴል ውስጥ የነበሩት ተጠቃሚዎች የ6 ቁጥሩን ሰውዬ እንዳዩ የጀመሩትን ሳይጨርሱ ውልቅ ውልቅ እያሉ ሄዱ። ሰውየው ቦታቸውን ይዘዋል። አምስትና ሰባት ቁጥር አልጋ የያዙት ኩሽታ ማሰማት የለባቸው። በር ወይም ኮሪደሩ ላይ መዘዋወርም አይጠበቅባቸውም። ሲተኙም ጮክ ብለው ማውራት የለባቸው። ይህን መመሪያ ከሰራተኞቹ ይነገራቸዋል። ሻለቃው ጸጥታ ስለሚፈልጉ ይላሉ። ግቢ ውስጥ ከነበሩት የኢሃፓ ስኳድ አንደኛው አሁን የገባውን ሰው አየው። በደንብ ያውቀዋል። የግቢው ንጉስ ነው። ሻለቃው ባለበት ስርቆት ማካሄድ ቀርቶ እዚህ መገኘት አስቸጋሪ ቢሆንም ድርጅቱ ያዘዘውን ስራ እስካልተሰረዘ ድረስ ይፈጽመዋል። ተፈላጊው መሳሪያ በሻለቃውና በወታደሮቹ መሃል ነው የሚገኘው። ነገሩ የዋንጫ መሰለ። ግቢው ጭር አለ። እንቅስቃሴው ረገበ። አካባቢው ከውስጥም ከውጭም ጸጥታ ላይ ነው። መሳሪያዎቹን የሚዘርፉት የኢሃፓ አባላት ወደ አምስት ቁጥር ተጠጉ። የሆቴሉ አስተናጋጅ መስለው በር አንኳኩ። ሻለቃው እንደሚፈልጓቸው ነገሩ። በሩ እንደተከፈተ ዘለው ገቡ። መሳሪያ ደግ ነው። እናንተን አንፈልጋችሁም፣ ብትጮሁ ትሞታላችሁ። ከተባበራችሁ ግን ልጆቻችሁን ሄዳችሁ ትስማላችሁ፣ ካለበለዚያ አሏቸው። ወታደሮቹ ተደናገጡ። ትጥቃቸውን አስፈቷቸው። ከዚያም ሽጉጣቸውን እንደተቀበሏቸው አጠር ፈጠን ያለ ጥያቄ ተጀመረ። ሌላ መሳሪያ ይዛችሁ መጣችኋል? አሏቸው። ከየት? ከኔጌሌ። እኛ እኮ ከአርባ ምንጭ ነው የመጣ ነው። እኛ ስለ መሳሪያ ነው የጠየቅናችሁ። መሳሪያ ከኔጌሌ እንደመጣ አናውቅም። እኛ ግን መሳሪያ እንደመጣ እናውቃለን። እኛ ግን ከፈለጋችሁ የተቀመጠበትን እናሳያችኋለን። የት ነው? ቁም ሳጥን ውስጥ። ወታደሮቹ ላይ እንደደገኑባቸው ከኔጌሌ የመጣውን ዘመናዊ መሳሪያ አውጥተው ወሰዱ። ወታደሮቹ ከመሞት ይሻላል አይነት ምንም ሳይንቀሳቀሱ አስረከቡ። ወታደሮቹ እነዚህ ሰዎች የኢሃፓ ስኳዶች ናቸው ብለው አልገመቱም። ያሊ ወታደሮች የነጠቋቸው ነው የመሰላቸው። ጠላፊዎቹ መሳሪያውን ከወሰዱ በኋላ እኛን ተከትላችሁ እንዳትመጡ፣ ብትነቃነቁና ለመጮህ ብትሞክሩ አሁን ካላችሁበት የከፋ ነገር ነው የሚገጥማችሁ። ለጥቂት ጊዜያት በር ላይ ሆነን እንጠብቃችኋለን በማለት ወጡ። ወታደሮቹ ከክፍላቸው ቢነቃነቁ እንደሚገሏቸው ስለነገሯቸው በሩን ከፍተው ጩኸታቸውን ማሰማት እንኳን አልቻሉም። ስኳዶቹ መሳሪያውን ይዘው ቀጥሎ ባለው በር ላይ ቆሙ። አንደኛው ልጅ ቀደም ወደ ግቢው ባጃቢ የገባው ሰው ማን እንደሆነ አውቋል። ጓደኛው ግን ይህን ልብ አላለም። ልጁ ለጓደኛው እንግባ እንዴ አለው። ወዴት? ስድስት ቁጥር። እዚያ መሳሪያ አለ? የለም። ታዲያ ለምን እንገባለን? ዋናውን ሰውዬ እንግደል። ማንን? አሊ ሙሳን። እሱን የመግደል ትዕዛዝ አለህ? የለኝም። ታዲያ ለአንተ ትዕዛዝ ተሰጥቶህ እንደሆነ ብዬ ነው። ድርጅታችን ለኔም ለአንተም የሰጠው ትዕዛዝ መሳሪያ ይዛችሁ ውጡ እንጂ አሊ ሙሳን ግደሉ አልተባልንም። ግን ጥሩ አጋጣሚ ነበር። የድርጅት ትዕዛዝ አክብር። ተስማምቻለሁ። ሁለቱም ሰዎች ግቢ ውስጥ ካሉት ከሌሎች ጓደኞቻቸው ጋር መሳሪያውን ተከፋፍለው ፈጥነው መሳሪያውን ይዘው ከግቢ ወጡ። ይሄ ሁሉ ሲሆን ሻለቃ አሊ ሙሳ ከመኝታ ክፍላቸው አልወጡም። አጃቢዎቻቸውም በቦታው አልነበሩም። አሊ ሙሳ እዚያ እንደነበረና መገደል እንደነበረበት ይህን እድል ሳይጠቀሙ በመቅረታቸው አንዳንድ አባላትን አስቆጣ። ሰውየው በኢሃፓ አባላት ላይ እርምጃ እየወሰደ ባለበት ጊዜ እንደምን ዝም ተባለ የሚለው አነጋጋሪ ነበር። ይህን ማስፈጸም የሚችለው የመሳሪያ ዘረፋውን የመራው ሰው ነበር። ከስኳዶቹ አንዱ ሻለቃውን አመቺ ቦታ ስላገኘው ለመግደል ተዘጋጅቶ ነበር። ነገር ግን ሌላኛው ስኳድ ተዛዝ የተሰጠ መሳሪያ ለማውጣት ብቻ ነው በማለቱ ነገሩ ከሸፈ። ይሄ ጉዳይ መክሸፉ በኋላ እዚህ ከተማ ውስጥ በሻለቃው የተነሳ የሚከተለው መዘዝ የተረዳ ሰው አልነበረም። ከጊዜ በኋላ እርምጃው ተወስዶ ቢሆን ኖሮ በሚል በከተማው ውስጥ ባሉ የሀፋ አባላት ላይ ቁጭት ማንሳደሩ አልቀረም። የመሳሪያ ጠለፋውን የነደፈው ስኳዶችን የመደበው መመሪያ የሰጠው ጳውሎስ ለምን በሻለቃው ላይ እርምጃ እንዳልተወሰደ ሲናገር፣ አሊ ሙሳ እዚያ እንዳደረ የታወቀው በኋላ ነው። መረጃ የለንም፣ ከበላይ ትዕዛዝም አልተሰጠንም። በዚያ ላይ መኖሩ እንኳን ቢታወቅ ጥናትም አልተደረገም ይላል። ጳውሎስ ያ እርምጃ ባለመወሰዱና እድሉን ባለመጠቀማቸው ይቆጫዋል። የቆጨው ከዚያ በኋላ ሻለቃው ከተማ ውስጥ የፈጸመውን ድርጊት ከተመለከተ በኋላ ነበር። ከበቀለ ሞላ ሆቴል የመሳሪያ ዘረፋ በተካሄደ በነጋታው ሻለቃው ወደ ፖሊስ ጣቢያ ሄዱ። ይሄ ከተማ የኢህአፓ ምሽግ ሆኗል ብለው ተናገሩ። ተቆጡ፣ ዛቱ፣ አስፈራሩ፣ እንተያያለን አሉ። ከአዲስ አበባና አሊ ከሚያዙበት ክፍለ ሀገር የተለያዩ ካድሬዎች ከተማ ውስጥ ተሰማርተው ማሰስና ማጥናት ጀመሩ። አንዳንዶቹ በየሆቴሉ ሻይ ቤት ውስጥ ሳይቀር ተቀጥረው በመስራት መረጃ እያሰባሰቡ ለሻለቃው ማስተላለፉን ተያያዙት። አንድ የተገነዘቡት ነገር ቢኖር ገሞራው የተባለ ቡድን ከተማውን መቆጣጠሩንና ሻለቃውን ከሚጠሉ ሰዎች የዚህ ቡድን ደጋፊና ተጫዋቾች ዋነኞቹ ናቸው ተባለ። ቡድኑ የኢህአፓን መዋቅር በተለያየ መንገድ ከተማ ውስጥ ዘርግቶ መንግስት የመቃወም ትልቅ ዝግጅት እያደረገ መሆኑን መደምደሚያ ላይ ደረሱ። የመሳሪያ ዘረፋው የዚህ ቡድን ተጫዋቾች እንዳከናወኑት ደርሰንበታል አሉ። በከተማው ውስጥ ያለው የኢህአፓ እንቅስቃሴ በድብቅ እያደገ ሄደ። ሻለቃውም እንደ በፊቱ ተዝናንተው ሳይሆን በከፍተኛ ጥበቃ ቀንና ሌቱን ወታደሮች ተከበው ማደር ጀመሩ። ከተማ ውስጥ አንድ እርምጃ መውሰድ እንዳለባቸው ይዝቱ ነበር። ባረፉበት ሆቴል ሳይቀር ሻሸመኔን ከኢህአፓ አጸዳለው በሚል ሳይቀድሙ ልቅደማቸው ዛቻ ያሰሙ እንደነበር ይነገራል። በእርግጥም ከመሳሪያው ዘረፋ በኋላ ሻሸመኔን ለማረፊያ ብቻ ሳይሆን ወጥመዳቸውንም በመዘርጋት የመሳሪያቸውን ቃታ ለመሳብ ተዘጋጁ። እርምጃ የሚወስዱበትን መንገድ አዘጋጁ፣ ወጥመድም ዘረጉ። የሻለቃው ካድሬ ከተማው ውስጥ ያሉትን ተጠርጣሪዎች ማስለቀም ጀመረ። ያነጣጠረው ስፖርተኞች ላይ ቢሆንም አባወራና እማወራም አልቀረውም። የከተማው አብዮት ጥበቃዎች ሳይቀር ተጠሪነታቸው ለሻለቃው ካድሬ ሆነ። የዓለሙ ዘመቻ ሊጀመር ነው። ከዚህ በፊት ሻለቃው ከተማው ውስጥ ግድያ ፈጽመው ህዝቡን ጭጭ አድርገው ነበር። ያንን ለመድገም ተዘጋጁ። ያኔ ቀይ ኮፍያ ያደረጉትን ለቀሙ፣ ገደሉ። አሁን ደግሞ ቀይ ማሊያ ያደረጉት ላይ አነጣጠሩ። ረሃብ
ስንት ቀን ይፈጃል? ረሃብ ቀጠሮ ይፈጃል?
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል ድሮ ይባላል ይዘነዝላል ይከትፋል
ብቻ እስከሚጨርስ ድረስ ሆድ ለሆድ ይዘይ ፈታል ወደ አንጀት ነጥፎ ሲላ
ሆድ ቃደርቆ ሆድ ሲራብ
ተሟጦ አንጀት ባንጀት ሲሳብ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው
ላይችን ሰጥቶት ለሚያስችለው ስንት ቀን ነው ስንት ሄድ ነው
የማዕድ ወዝ ሳታጥጥ አድባሩ አብዳ ሳትፈረጥጥ
ጥንድ ሳይተርፋት ሜዳ አይጥ የቤት ድመት ሳታማምጥ
በመቤቷ አስከሬን ብካይ
እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ አይ ስንት ቀን ትሆን የራባ ዋይ
እስቲ እናንተ ተናገሩ ተርባችሁ የምታውቁ
ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ
ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት
ቀጠሮ ይሰራል ልቂት
ስንት መዓልት
ስንት ሌሊት
እንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ
በጣረ ሞጣ ክናፋቱ አንዣቦ በመቅሰፍት እግሩ
አንደበት ተርፏችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል
እስትንፋስ ስለምንም ሳትል
ቀጠሮ ይሰጣል ረሃብ
ለስንት ቀን ለስንት ያህል
ስንት ሰዓት ነው የራብ አቅሙ
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ
እንጂ የኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል
ቃሉማ ያው በዘልማድ ይነገራል ይለፈፋል
ይተረካል ይዘክራል ይደጋገማል ይተቻል
እንጂ እንኳን ጠባዩንና የራብ ዕድሜውን ይታውቃል
እና የምታውቁ ነገሩን እውነት ራብ ስንት ቀን ይፈጃል
በጣራ ፋፍ ላይ ያለህ ሰው ራብ እንዴት ነው የሚያዛልቅ
ለስንት ቀን ቀን ይሰጣል አንደበት ክነስ አይሸመግግ
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ
ጥንባንሳ ሊጥር ሳይመጣ ጥንቦሽ ከጎጆ ፈጣራ
እንደ ፍካሪ ኢየሱስ ቃል በጣር መጻሕፍትን ሳጠራ
አንደበት ሳለህ ተናገር የምታውቅ የራብን ነገር
አስከሬን ከየጠሻው ተርፎ እንደው ሳይቀረቀር
ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር
ቆሽታሮ ሳይፈረፈር
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የሆድ ነገር ስንት ያቆያል ቀጠሮ ይሰጣል ልቂት
ስንት መዓልት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ
እስቲ እናንተ ተናገሩ ተርባችሁ የምታውቁ
ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይሄዳል ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል